ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሐምሌ 4 2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱን ዝግጅት ይዘን የምናስተናግዳችሁ ሰሎሞን አባትና
አረኝ ፍሳየንን።
የጠቅላይ ሚኒስትር አብይ አህመድ የመጀመሪያዎቹ 100 የሥልጣን ቀናት ትልቁ ዲፕሎማሲያዊ ስኬት በኤርትራና በኢትዮጵያ መካከል ሰላም ሊያሰፍን የሚችል ስምምነት ማድረጋቸው መሆኑን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ።
ኢትዮጵያ ከሌላ ሀገር ካላት ግንኙነት ባለፈ የአካባቢውን የኃይል አሰላለፍ ይለውጣል ተብሎ የሚታመነው ከኤርትራ ጋር ከጎረቤቶቻችን ከወንድሞቻችን ለዘመናት የጋራ ታሪክ እሴት ባህልና ወግ ካለን ኤርትራውያን ወንድሞቻችን ጋር የጦርነት ደመናውን ለመግፈፍ በሁለቱ ሀገሮች መካከል ሁለቱም ህዝቦች አሸናፊ የሆኑበት ስምምነት የተደረሰበት እንቅስቃሴ ነው።
የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ናቸው። ከምሽቱ የአብይ ርዕስ ዘገባዎቻችን አንዱ ነው።
ከአራቱ የኢህአደግ ድርጅቶች አንዱ የሆነው የብአዴን ነባር ታጋይ አቶ በረከት ስምኦን በደብረ ማርቆስ ከተማ አንድ ሆቴል አርፈዋል መባሉ ያስቆጣቸው ወጣቶች ንብረት ማውደማቸውን ያነጋገርናቸው ነዋሪዎች ገለጹ።
ምን መሰለሽ፣ መጀመሪያውን መነሻው ማለት ነው ይሄ በረከት ስምኦን ጋር የተያያዘ ነው። ደብረ ማርቆስ ለገንሰል በሚል ጎንዛሚን ሆቴል አካባቢ አይተናል ጊዜ ጣያሉ ሲገረብሩ ነበረ። በአጋጣሚ እሱን ማግኘት አልቻልም። እሱን ማግኘት ሲችል ሲሉ ሆቴሉ መምታት ጀመረ። ተጎዳ ሰው የለም እስካሁን። ያው አሁንም የተረጋጋ አይደለም። ከተማ አካባቢ የተንቀሳቀሱ ይጫዋሉ። ጉዳት በደረሰበት ሆቴል አካባቢ እንዲሆን አሁንም ከጉዳት ነጻ አይደለም። እዚህ አካባቢ ነው ያሉ በብዛት የሚንቀሳቀሱ።
የመጀመሪያው ተናጋሪ አንድ የደብረ ማርቆስ ከተማ ነዋሪ ናቸው። ሁለተኛው የምስራቅ ጎጃም ዞን የኮሚኒኬሽንስ ጽህፈት ቤት ኃላፊ አቶ ሽፈራው አየለ ናቸው። በአብይ ርዕስ ዘገባ አለን።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የተባበሩት መንግስታት ድርጅት የጸጥታ ምክር ቤት አባላት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እና የኤርትራው ፕሬዚደንት ኢሳያስ አፈወርቂ ባለፈው ሰኞ የሰላምና የወዳጅነት ስምምነት መፈረማቸውን አሞግሷል ሲል የተባበሩት መንግስታት ድርጅት ያወጣው መግለጫ አስታውቋል። የጸጥታው ምክር ቤት አባላት 5 ነጥቦችን ያቀፈ እቅድ መኖሩን ጠቅሰው ሁለቱም ወገኖች የኢትዮጵያና የኤርትራ ድንበር ኮሚሽን ውሳኔን ተግባራዊ ለማድረግ መስማማታቸውን በጥሩ መንፈስ ተቀብለውታል ይላል መግለጫው። የጸጥታው ምክር ቤት አባላት ኤርትራና ኢትዮጵያ ተባብረው ክልላዊ ሰላም ለመጠበቅ ለልማትና ለትብብር ያሳዩትን ቁርጠኛነት እናመሰግናለን። ኤርትራ በኢጋድ ማለት በምስራቅ አፍሪካ የልማት ትብብር በይነ መንግስታት ንቁ ተሳታፊ እንድትሆንም እንጠብቃለን ማለታቸውን ማግለጫው ጠቅሷል። የጸጥታው ምክር ቤት አባላት ኢትዮጵያና ኤርትራ የፈረሙትን ስምምነት በመተግበር ተግባር ለመርዳት ዝግጁ ነን ማለታቸውንም የተባበሩት መንግስታት ድርጅት መግለጫ ገልጿል።
ከኢትዮጵያና ከኤርትራ እርቀ ሰላም በኋላ ኢትዮጵያ ቅድሚያ የምትሰጠው ወደ ምጽዋና አሰብ የሚያደርሱ መንገዶችን ለመክፈት መሆኑን የኢትዮጵያ መንግስት ቃል አቀባይን ጠቅሶ ሮይተርስ የዜና ወኪል ዘግቧል። ወደ የትኛውም አቅጣጫ ለመንቀሳቀስ የሚፈልጉ የሁለቱ ሀገሮች ዜጎችም ቪዛ በቅድሚያ ማግኘት እንደማይጠበቅባቸውና ሁለቱም ሀገሮች ውስጥ የሁለቱን ሀገሮች ፓስፖርቶች የያዙ ተጓዦች እንደደረሱ ቪዛ እንደሚሰጣቸው የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ አቶ ፍጹም አረጋ በትዊተር ባሰራጩት መልእክት አስታውቀዋል። በሌላ በኩል ደግሞ በምጽዋና በአሰብ ወደቦች ክፍት መሆን የሚጠቀሙት የኤርትራና የኢትዮጵያ ህዝቦች ብቻ ሳይሆኑ መላው የአፍሪካ ቀንድ አካባቢ መሆኑንም የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ አህመድ ሺዴ ዛሬ ማመልከታቸውን የኤርትራ ማስታወቂያ ሚኒስቴር በዌብሳይቱ ላይ አስፍሯል። የአሰብና የምጽዋ ወደቦች ለስራ ክፍት መሆን የመቶ ሚሊዮን ህዝብ ሀገር የሆነችውና የራሷ የባህር በር የሌላት ኢትዮጵያ ወጪ ንግዷን ለማቀላጠፍና የውጭ ምንዛሪ ጥሪቷንም ለማሳደግ ያላትን ጉጉት በብዙ እንደሚያግዝ የሮይተርስ ዘገባ ይጠቁማል። ኢትዮጵያ በአመዛኙ በወጪና ገቢ ንግዷ በጅቡቲ ወደብ ላይ ተመርኩዛ የቆየች ብትሆንም ጠቅላይ ሚኒስትር አብይ አህመድ በቅርቡ ካርቱምን ጎብኝተው በነበረ ጊዜ ፖርት ሱዳንንም ለመጠቀም ከሱዳን ባለስልጣን ጋር ተነጋግረው እንደነበር ዘገባው አስታውሷል።
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ወደ ዩናይትድ ስቴትስ የሚያደርጉትን ጉዞ አስመልክቶ ዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲና ከኤምባሲው ጋር እየተንቀሳቀሰ ያለው ሁሉን አቀፍ የአቀባበል ዝግጅት አብይ ኮሚቴ ዝርዝር መርሃ ግብርና መግለጫ ያወጣ ነው። የጥላቻና የልዩነት ግድግዳን አፍርሰን የፍቅርና የአንድነት ድልድይ እንገንባ በሚል መሪ ቃል በሚካሄደው የጠቅላይ ሚኒስትር አብይ አህመድ የአሜሪካ ጉዞ ዋሽንግተን ዲሲ፣ ሎስ አንጀለስ እና ሚኒሶታ ከተሞች ተገኝተው ኢትዮጵያውያንና ትውልድ ኢትዮጵያ አሜሪካውያንን እንደሚያነጋግሩ የኤምባሲው መግለጫ አመልክቷል። ዋሽንግተን ዲሲ ላይ ቅዳሜ ሐምሌ 21 ቀን 2010 ዓ.ም ማውንት ቨርነን ፕሌስ በሚገኘው ኮንቬንሽን ሴንተር ግዙፍ ስብሰባ እንደሚያደርግና በዚሁ ከቀኑ 7 ሰዓት እስከ 10 ሰዓት በሚካሄደው ህዝባዊ ስብሰባ ላይ ለመገኘት የሚፈልጉ ሁሉ እንዲገኙ ኤምባሲው ጥሪ አቅርበዋል። ስብሰባው ላይ ለመገኘት ምዝገባም ሆነ ክፍያ እንደማያስፈልግ አስታውቋል። ጠቅላይ ሚኒስትሩ በሚገኙባቸው መድረኮች ላይ ከውይይት በተጨማሪ ኢትዮጵያውያኑ የሚያዘጋጇቸው የተለያዩ የኪነጥበብ የግጥሞችና ጊዜውን የሚገልጹ መልእክቶች የማስተላለፍ መሰናዶዎች እንደሚኖሩ ታውቋል። ሎስ አንጀለስና ሚኒሶታ ላይ ስለሚደረጉ ዝግጅቶችና ጠቅላይ ሚኒስትሩ በዩናይትድ ስቴትስ ቆይታቸው ወቅት ስለሚያከናውኗቸው ሌሎች ስራዎች እየተከታተልን ተጨማሪ ዝርዝሮችን በየወቅቱ ማቅረባችንን እንቀጥላለን።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዛሬው የሰሜን አትላንቲክ ሀገሮች የጦር ትብብር ድርጅት ኔቶ ጉባኤ ከዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጋር በፍጥጫ ተጀምሯል። ከኔቶ አባላት ትልቋና ሀብታሟ ከዩናይትድ ስቴትስ ቀጥሎ የሆነችው ጀርመን የሩሲያ ምርኮኛ ሆናለች ሲሉ ነጥለው ነቅፈዋታል። ከኔቶ ዋና ጸሐፊ የንስ ሽቶልተንበርግ ጋር ቁርስ ላይ በተገናኙበት ወቅትም ጋስፕሮም የሚባለው የሩሲያ ኢነርጂ ኩባንያ የተፈጥሮ ጋዝ መተላለፊያ ቱቦዎችን በባህሯ በኩል እንዲገነባ ፈቅዳለች በማለት ትራምፕ ጀርመንን ነቅፈዋል። ጀርመን በቢሊዮኖች ዶላሮች የሚቆጠር ገንዘብ ለሩሲያ እየከፈለች ነው። ኢነርጂዋን ከምትገዛው ሀገር እንድንከላከላት ግን እየፈለገች ነው ብለዋል ትራምፕ። የጀርመን ቻንስለር አንጌላ መርከል በበኩላቸው ያደግሁት ምስራቅ ጀርመን ውስጥ እንደመሆኑ በሶቪየት ኅብረት ቁጥጥር ስር መኖር ማለት ምን እንደሆነ ጠንቅቄ ያውቃለሁ። ይሁንና ከሩሲያ ጋር የምናደርገው የኢነርጂ ግብይት የ21ኛው መቶ ክፍለ ዘመን በርሊን የሞስኮ ተገዢ አያደርጋትም የሚል ምላሽ ሰጥተዋል።
የትራምፕ አስተዳደር ቻይና የምታስገባቸው ዕቃዎችን አስመልክቶ በሌላ 200 ቢሊዮን ዶላር ላይ 10 ከመቶ ቀረጥ ለማስከፈል መወሰኑ እንዳስደመማት ቻይና ዛሬ ገልጻለች። በሁለቱ በኢኮኖሚ የዳበሩ ሀገሮች መካከል የሚካሄደው የንግድ ጦርነት እየተባባሰ መሄዱን ያሳያል። የቻይና የንግድ ሚኒስቴር የአሜሪካውን ውሳኔ ፈጽሞ አንቀበለውም በማለት የምላሽ እርምጃ እንደሚወስድ አስታውቋል።
በመጨረሻም አሁን በዓለም ዋንጫ የግማሽ ፍጻሜ ግጥሚያ ክሮኤሽያና እንግሊዝ እየተጫወቱ ናቸው። እንግሊዝ ልክ በአምስተኛው ደቂቃ ላይ በትሪፐር አንድ ጎል አስቆጥሯል። እንግሊዝ በዚሁ ግጥሚያውን ከጨረሰች በመጪው እሁድ ከፈረንሳይ ጋር ትገናኛለች። ነገር ግን አሁን ገና 8 ደቂቃ ከ15 ሰከንድ ላይ ስለሆነ ጨዋታው ውጤቱ ምን እንደሚሆን አይታወቅም። ለዜና ያዝነው ሰዓት በዚሁ አበቃ። እየተከታተልን እናሳውቃችኋለን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርትስ በ25 ሜትር ባንድ በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ሐምሌ 4 2010 ምሽት ፕሮግራም ነው።
የዲሞክራሲ አየር፣ የሰላም አየር፣ የፍቅር አየር፣ የመቀራረብ የመተካከል አየር ሲለምበት ስላየን ከዚህ እንቅስቃሴ ጋር አብረን መውጣት አለብን። እስካሁን ድረስ ክንጮ የነበር ነው ይህ ሁኔታ እንዲፈጠር ነበረ። አሁን ከውስጥ ተፈጠረ። ስለዚህ ያንን ገብተን ስር እንዲገብና መሰረት እንዲያገኝ የበኩላችንን ማድረግ አለብን ብለን መጥተናል።
ሰሞኑን አዲስ አበባ የገቡት የትግራይ ዴሞክራሲያዊ ትብብር ሊቀመንበር ዶክተር አረጋዊ በርሀ ናቸው። በመጽሔት ይቀርባሉ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ዘገባዎች ይቀርባሉ።
የብአዴን ኢህአዴግ ነባር ታጋይ አቶ በረከት ስምዖን በደብረ ማርቆስ ከተማ አንድ ሆቴል አርፈዋል በመባሉ ያስቆጣቸው ወጣቶች ንብረት ማውደማቸውን ያነጋገርናቸው ነዋሪዎች ገለጹ። ግርግሩ የተነሳው በሐሰት መረጃ መሆኑን የክልሉ ባለስልጣናት አስታውቀዋል። አቶ በረከት ስምኦን በከተማዋ ተገኝተዋል። ይውጡልን ሲሉ አረፉበት በተባለ ሆቴል ዙሪያ የተሰባሰቡ ወጣቶችን ለመበተን የጸጥታ ኃይሎች ተሰማርተዋል። ውጥረቱ ማምሻውን ድረስ እንዳልበረደ የከተማዋ ነዋሪዎችና የምስራቅ ጎጃም መስተዳደር ኃላፊ ተናግረዋል። ጽዮን ግርማ ዝርዝር አላት።
በደብረ ማርቆስ ከተማ የሚገኙ ነዋሪዎች በዛሬው ዕለት ከቀኑ 5 ሰዓት ጀምሮ በከተማው አደባባይ በሚገኘው ጎዛመን ሆቴል የተፈጠረውን ሲናገሩ የብአዴን ኢሃዲግ ነባር ታጋይና የቀድሞ ማስተዋቂያ ሚኒስትር አቶ በረከት ስምኦን በሆቴሉ አርፈዋል፣ በድብቅ ሰዎችን እያወያዩ ነው የሚል መረጃ በመሰራጨቱ ወደ ሆቴሉ የተሰባስበው የሄዱ ወጣቶች አቶ በረከትን አስወጡልን አሊያም ሆቴሉ ውስጥ ገብተን ፈትሸን እኛ እናስወጣቸዋለን በሚል ጥያቄው ወደ ተቃውሞ መቀየሩን ይናገራሉ። አንድ ስማቸው እንዳይገለጽ የጠየቁ የከተማው ነዋሪ የወጣቶቹ ጥያቄ እያየለ መጥቶ ቀስ በቀስ ወደ ንብረት ማውደም ተቀየረ ብለዋል።
ባይኔ ያየሁት ከድሮ ሲመጣ አደባባይ ላይ ወጣቶች ሰብሰብ ብለው ነበረ የሚታዩት። ከዛ ምሳ በልተን ወደ መስሪያ ቤት አሁንም ስንገባ ትንሽ ግርግር ነገር ነበረ። አሁን ጥሩ ስሜት የለም። ሰውየው ተገኘ ዞም መጣ የሚባል መኪና አለ፣ እሱን አቃጥለውታል። መኪናውን እዚያ ጎዛመን ሆቴል ላይ ነው ያቃጠሉት። ከዚሁ ማርኪላስ የሚባል ያሬድ ነው ማን ይባል ይባል የነበረ ልጅ የሚሰራበት ነበር። እሱንም አቃጥለውታል። ሆቴሉ ወጣቶች ስሜታዊ ሆነዋል። ዚሆን ትልቅ ሆቴል የሚባል አለ የሚገርምሽ፣ በጣም ዘመናዊ ሆቴል ነበረ እና እሱ ሆቴል ለምን እንዳቃጠሉትም ምን መረጃ እንደያዙም እኔ መረጃው የለኝም። በጣም መቃጠል ያልነበረበት ሆቴል ነው፣ በጣም ዘመናዊ ነው። አቃጥለውታል። እንግዲህ ለምን እንደሆነ እነሱ ያውቃል፣ ያቃጠሉት አካላት። ሌላው ማርኪላስ የሚባልም አለ። ማርኪላስ የሚባል ልጁ ካፌ የሚሰራበት የካፌ ስም ነው፣ የሆቴሉ ስም ሌላ ነው። ያለ ተከራይቶ ነው የሚሰራበት ልጁ።
ማን ነው እሱ ልጁ?
ያሬድ መሰለኝ የሚባል እርግጠኛ አይደለም ስሙ፣ ያሬድ መሰለኝ የሚባለው።
ታዲያ ምንድን ነው ያሬድ?
እሱንም በተለያየ ነገር ይፈርጁታል ወጣቶቹ ከመንግስት ጋር ምናምን ያየዙታል።
ጎዛመን ሆቴልስ ምን የደረሰበት ነገር አለ?
ጎዛመን ሆቴልን የሚገርምሽ በድንጋይ ለመምታት ሞክሯል፣ መተውታል። ግን በጣም ይገርምሻል፣ ምንም ግንኙነት የለውም። ሰውዬ ታየ በሚል እሳቤ ብቻ ዝም ብሎ ሆቴል መመታት ትንሽ ወጣቱ አንደርስታንድ አላረጉ።
ማን ታየ ብለው ነው? እዛ
አቶ በረከትን አይተነዋል ነው የሚሉት። በረከት ስምኦንም እዚያ ነው ያለ። መኪናውም የሱ ነው የሚባል። መኪናው ሲፈተሽ ሁለት ላንቶም፣ የተለያዩ መንጃ የት መኪና ታርጋዎች እና ሰነዶችም ተይዘዋል። የተወሰነ የስልጠና ማንዋል የሚመስል ነገር የጣና በለስ ምንድን ነው የሚል ነገር አይተናል ብለውኛል። ከዚያ በኋላ ነው መኪናውን ያቃጠሉት። ያው ጥይት ተተኮሰ እና ሰውየውን ይዘውት ወጡ በሚባልበት ጊዜ ላይ ያው መኪናውን ያቃጠሉት። ዝት ነው መኪናው። በዚህ አጋጣሚ የምነግርሽ ሰውየው ማርቆስ ታየ ከተባለበት ቀን ጀምሮ እስከዛሬ ድረስ ማርቆስ የለመው።
መቼ ነው የታረጉ?
ለምን እንዳጠፉት አይታወቅም።
መቼ ነው?
ቅዳሜ 10 ሰዓት አካባቢ ነው መብራት የጠፋ። እስከ ዛሬ ድረስ መብራት የሚባል ነገር የለም።
ሌላው የከተማው ነዋሪ በአካባቢው እስከነበርኩበት ጊዜ ድረስ አየሁት ያሉትን ይናገራሉ።
ምን መሰለሽ፣ መጀመሪያው መነሻው ማለት ነው ይሄ በረከት ስምኦን ጋር የተያያዘ ነው። ደብረ ማርቆስ ለገብቷል በሚል ጎዛመን ሆቴል አካባቢ እንትን ሲሉ ነበረ አይተናል። ጊዜ ጣያሉ ሲበረብሩ ነበረ። በአጋጣሚ እሱ ማግኘት አልቻልም። እሱ ማግኘት እንትን ሲሉ ሆቴሉ መምታት ጀመረ። ሆቴሉን እየመቱ ከቆዩ በኋላ እንደገና መኪናዋን የራሷን የበረከት ስምኦን አለባት ወይም ይዛቸው ያሽከረክር አየንበት የሚሉትን እናንተም ታርጋ ፈቱ። ታርጋ ከፈቱ በኋላ መኪናዋን መሰባበር ጀመሩ። ከዛ እየገፉ እየጨፈሩ ሰላማዊ ሰልፍ ሲያደርጉ ከቆዩ በኋላ መኪናውን ያቃጠለ። መኪናውን ካቃጠሉ በኋላ እየጨፈሩ ሌሎችን ሆቴሎች እንደዚህ አንዳንድ ትልቅ ሆቴል ማርኪላስን ምናምን መደብደብ ጀመሩ። ማርኪላስ አካባቢ የማቃጠል ሁኔታ ማለት ማቴሪያል ምናምን እንደዚህ አቃጥሏል። እኔ ህዚ አላየትም፣ ግን ሙሉ ለሙሉ ተቃጥሏል የሚልም አለ። ይህ አሉ ስለሆነ ዞሮ ዞሮ ማቴሪያል ተቃጥሏል እና እሱ ጠብ እየባሰ ገብታኝ ሲመጣ ወደ ቤተ መንግስት መሄድ ሲጀምሩ ፖሊስ እዛ ዘበኞች ምናምን መተኮስ ጀመሩ። ከዛ በኋላ ጥይት እየተተኮሰ አንዴ እየበተኑ ምናምን የነበረበት ሁኔታ ነበረ። አሁንም እስካሁን ድረስ ጥይት ተኮሰ።
ወጣቶቹ ይህንን የሚያደርጉት የከተማው ወጣቶች ናቸው።
ወጣቶች መጀመሪያ ጊዜ የከተማ ወጣቶችን እንደዚህ የምናውቃቸው ደህና ጥያቄ ያላቸው ሰዎችም ነበሩ። ግን በኋላ ግን በጣም እየበዛ ያደው ምንድነው ህጻናት በጣም እነዚህ ትላልቅ ዝም ብለው እየተነዱ የሚሄዱ ልጆች ስሜት በስም ሞት ማለት ነው። እንደዚህ አይነት ነገር እየበዛ ሆነ ነው እንጂ መጀመሪያ ጊዜ ወጣቶች ምን ይጥራብልን እያዝን የሚል ጥያቄ ነበራቸው። ከዛ በኋላ ግን 10 ምናምን ነው 15 12 ምናምን ያሉ ልጆች ሁሉ ይዘዝ ነበር።
ነዋሪዎቹ እኛ እስካነጋገርናቸው እስከ ምሽቱ 1 ሰዓት ድረስ ሁኔታዎች እንዳልበረዱ ገልጸው ማምሻውን ያነጋገርነው አንድ ሌላ ስሙን መጥቀስ ያልፈለገ ያካባቢው ነዋሪ የመከላከያ ሰራዊት አባላት በአካባቢው ያለውን ህዝብ ለመበተን እየተኮሱ ነው ብሎናል።
ሰው ወደ ቤቱ እየመበተን አይነት ባህሪ አለ። ግማሹ ነው ከተማ አካባቢ ነው ግን እንደምትሰሙ በጣም ከፍተኛ አንድ ተኩስ ድምጽ አለ ከተማ ላይ
ይሰማል። ተኩሱ ይሰማኛል። ማን ነው እየተኮሰ ያለው? ሰው ላይ ነው እየተተኮሰ ያለው ወይስ ወደ ሰማይ ነው? ከየት የመጣ ተኩስ ነው?
አይ እንግዲህ እኔ ባይኔ አይታየኝም ግን እንዴ ግን ቢሳይ ወደ ሰው ሲተኮስ አይመስልም። ወደ ላይ የሚተኮስ ድምጽ በጣም ይሰማል። ሰውን ተረጋግቶ ነው ወጣቱ መልካችን እየወረደ ያለው ማለት ወደ እየሳፈሩ ምናምን እየተበተነ ነው ያየ መሸስል ሆነ አንታቱ እየተበተነ ነው። አሳልፎ የሚታዩ ጭሶች አሉ። የተወሰኑ ቤቶች የተቃጠሉ አሉ። የሚባሉ ቤቶች አሉ። እንደዚህ የአመራር ቤቶች ምናምን እንደዚህ ነገሮች አሉ።
እስካሁን የደረሰውን ጉዳት ማወቅ ተችሏል? ለምሳሌ በሆቴሎቹ ላይ እንደ ጎዛመን ሆቴል በመስታወቱ በድንጋይ መመታቱን ንብረቶች መቃጠላቸውን ቀደም ሲል ያነጋገርናቸው ሰዎች ገልጸውልናል። አሁን ማምሻውን ከሱ በተጨማሪ ሌሎች የደረሱ ጉዳቶች አሉ?
አሁን አንቺ ስደውይ መንገድ ላይ ከላይ የሚመጣ ልጅ አግኝቼ ሳናግር በዛም ሆቴልም መስታወት መከስከስ ብቻ ሳይሆን በሳት እንደተቃጠለ እንደዚህ አንድ የከተማው ከንቲባ የነበረ ሰውም ቤቱንም አቃጥለው እንደመጡ እንደዚህ ሌሎችም አንድ ሁለት ሆቴሎችም እንደዚህ በተጨማሪ እንደዚህ ነገሮች እንዳሉ የነገረ ሰው አለ።
ሁኔታውን በተመለከተ በደብረ ማርቆስ ከተማ የሚገኙትን የምስራቅ ጎጃም ዞን የኮሚኒኬሽን ኃላፊ አቶ ሽፈራው አየለን ጠይቄያቸው ነበር።
የከተማው ትናንት ከትናንት ወዲያው ቆይታ ባጃጅ ትራንስፖርት አገልግሎት የሚሰጡት የታሪፍ መጨመርና አንዳንድ ሲምሪካቸውን አለመጠበቅ ይታይ ስለነበረ አሰራሩን መሰረት በማድረግ የሚመለከታቸው እርምጃ ይወስዳሉ። ይህን እርምጃ ባለመቀበል ዛሬ ጠዋት ላይ ለምን እርምጃ ተወሰደብን በሚል ወደሚመለከታቸው አቤቱታ ያቀርባሉ። አቤቱታውን መሰረት አድርጎ ትክክል ካልሆነ እናረማለን፣ ግን እናንተ ወደ ስራ ግቡ በሚል ሲነገራቸው አይ ደግሞ መፍትሄ ካልተሰጠና እርምጃ ካልተወሰደብን የተቀጣነው ገንዘብ እንደዚህ መመለስ ካልቻለ በሚል ቅሬታቸውን ይዞ ይገልጻሉ። የህዝቡ አገልግሎት ማግኘት ስላለበት ከመናኸሪያ በሚኒባሶች ይወጡና አገልግሎት መስጠት ጀምሮ በአንድ ሚኒባስ ላይ ጉዳት ያደርሳሉ። እየቆየም ወደ ሰልፍ አይነት ይቀየርና እዚህ ከተማችን መሀል ያለ አንድ ትልቅ ሆቴል አለ። እዚህ ያረፉ ሰዎች አሉ እንግዶች። ስለዚህ እነሱ እዚህ እንዲመጡ አንፈልግም፣ መውጣት አለባቸው በሚል እዚህ አካባቢ ከበው እንዲወጡ ይጠይቃሉ። እንግዲህ መነሻው ይሄ ነው። መብትን ለማስከበር ከተደረገ ጥያቄ ተነስቶ ወደ ሰልፍ የመጣ ነው ማለት ነው።
የት ሆቴል ነበር ሆቴሉ?
ሆቴሉ ጎዛምን ሆቴል ነው የሚባል መሀል ከተማው ላይ የሚገኝ ትልቅ ሆቴል ነው። እሱ ሆቴል ነው። እሱ ላይ ያው ጉዳት አደርሰዋል። ከፍተኛ ጉዳት ደርሶበታል።
ምን አይነት ነው የጉዳቱ መጠን የደረሰበት?
ጉዳቱ በድንጋይም እንትን ብለዋል። በሳትም እቃዎችን እያወጡ ንብረት ማውደምም እንደዚህ ተፈጽሞበታል።
ሌላ የወደመ ንብረት አለ?
አዎ፣ እዚያው ግቢ የነበረ አንድ መኪና እንደዚህ ተቃጥሏል። መንገድ ላይም እንደዚህ መኪና አቃጥለዋል። እነዚህ ናቸው እስካሁን ጉዳት የደረሰ።
የተጎዳ ሰው አለ?
የተጎዳ ሰው የለም እስካሁን። ያው አሁንም የተረጋጋ አይደለም። ከተማ አካባቢ የተንቀሳቀሱ ይጮሃሉ። ጉዳት በደረሰበት ሆቴል አካባቢ እንዲሆን አሁንም ከጉዳት ነጻ አይደለም። እዚህ አካባቢ ነው ያሉ በብዛት የሚንቀሳቀሱ።
የጸጥታ አካላት ሁኔታውን ለማብረድ የወሰዱት እርምጃ የለም?
አዎ፣ ያው ጎን ለጎን ወደ ተባባሰ ነገር እንዳይሄድ የጸጥታ ኃይሎች ለመምከርም ይሞክራሉ። ልክ ሲልም ጸጥታውን ለማስከበር እንደዚህ ይሞክራሉ። ግን እስካሁን ያለው ሁኔታ ወደ ሰላማዊ የመጣ አይደለም። የጸጥታ ኃይሎች በብዛት አሉ፣ አስተዳደር አካላትም እንደዚሁ። ግን በቀላሉ ኮንቪንስ አድርጎ ለማስተማርም ለማግባባትም ሲሞከር ወደዚያ ሄዱ። አሁንም ጫጫታ በሆቴሉ ላይ የደረሰው ጉዳትም አሁንም ጊዜው አካባቢ ሆኖ እሳት አለመጥፋት እንደዚህም አለ። የሚጋዩ ንብረቶች አሉ። አሁን
ምን አይነት እንግዳ ነው እዛ ሆቴል ውስጥ? እንግዲህ ያነጋገርናቸው ሰዎች የነገሩን አለ። ማን አለ ብለው ነው?
አለ ብለው ሰቡት። ያው በፊት እዚህ የነበሩ አስተዳዳሪና አንድ ከነባር ታጋዮች ደግሞ አንድ ሰው ጓዳሉ ብለው ነው ያሰቡ። ስምም እየጠሩ ጭምር የሚገልጹበት ሁኔታ አለ።
እሳቸው እንደተባለው እዛ ነበሩ?
እውነታው ሲታይ ግን አልነበሩም። አሁን ለምሳሌ የበፊት አስተዳዳሪያችን ዛሬ አጋጣሚ ሆነ በአማራ ብሔራዊ ክልላዊ መንግስት ምክር ቤት ጉባኤ ልና የዚያ ጉባኤ ተሳታፊ በመሆናቸው እዚያ ነው ያለው። አሁን ለምሳሌ በፊት የነበሩት አስተዳዳሪ ሌላውም እንደዚሁ በሌሉበት ግን ወደዚህ መጥተዋል በሚል የጥላቻ ያስፈቶሪ ያው በአካባቢው የተሰራጨውን የሚያሳይ እሱን መሰረት አድርጎ ነው።
አቶ በረከት ስምዖን አርፈውበታል የተባለውና ጉዳት የደረሰበትን የጎዛመን ሆቴል አስተዳዳሪ አነጋግሬያቸው ነበር።
ሰለሞን ይሽራው ባላለሁ ተወካይ ነኝ። የባለ ንብረቱ የደረሱት ጉዳቶች ቃጠሎ ተደርጓል። ውስጥ ግቢ ውስጥ የነበሩ የከስተመር መኪኖች ሁሉም ተቃጥለዋል። እንግዳ የነበሩ መኪኖችን ከዛ ውጭ በሆቴሉም ላይ ቃጠሎ ደርሷል። ከብዙ ነገር ንብረት ነበር ያ ሁሉም ንብረት፣ ሩም ውስጥ የነበሩ ነገሮች፣ ታችም ያለ ሁሉም ነገሮች፣ ባርም ሬስቶራንትም ላይ ያለ ኪችንም ሁሉም ነገር ነው ያወደመው። ከቁጥጥሮች ነበር።
ምን ያህል መኪኖች ናቸው የተቃጠሉት? በአጠቃላይ
አራት መኪኖች ድረስ አይተናል። ከአራት እስከ አምስት ሊደርሱ ይችላሉ።
ሆቴሉ ምን ያህል ነው የቃጠሎ መጠን የደረሰበት? ማህበራዊ ሚዲያ ላይ ያየነው የተሰባበረ መስታወቶችን ነበር እና ቃጠሎ ምን ያህል?
መጀመሪያ ላይ የነበረው የተሰባበሩ መስታወቶች ነበር። በኋላ ወደ ቃጠሎ ገብተዋል። ግቢ ውስጥ ወደ ነበሩ መኪኖች እና ሆቴሉ በጀርባ በኩል ፍረንት የሚሰራባቸው የኦፊስ ስራዎች የሚሰሩባቸው የውቢ አካባቢ ጀመረ ቃጠሎ ነበር። ከዛም በኋላ በቃ ብዙ ነገር ሲነበረ የነበረ እኛም ከቦታው ወዲያው ከምት ስለነበር ከቦታው ሂደናል። ወዲያ መሄድ ነው እንደዛ ቃጠሎ ሲመጣ ከቦታው ሂደናል።
አሁን ማምሻውን እርስዎን ሳነጋግሮት እንግዲህ ከምሽቱ 3 ሰዓት ነው በኢትዮጵያ እና በአሁን ሰዓት ምን ይመስላል?
አሁን አንዳንድ አልፎ አልፎ የሚሰሙ የጥይት ተኩሶች አሉ። ከአንድ ሰዓት ከአንድ ሰዓት ተኩል ወደዚህ ጀምረው እንደዛ ቃጠንትን ጀምሯል። የጥይት ተኩስ እንደምንሰማው ከሆነ በሸለቆ የመጡ መከላከያ ናቸው የሚባል ነገር አለ። የጥይት ተኩስ ይሰማል። አሁን ቃጠለውንም ለማጥፋት አንዳንድ ነገር ሙከራ እያደረጉ እንደሆነ ሰምተናል። ከዛ በቦታ የለውም ዘለቀሽ
ያነጋገርናቸው ነዋሪዎች እንደገለጹልን እዛ ሆቴል አቶ በረከት ስምኦን አርፈዋል የሚል ነገር ተሰምቶ ነበር። ነው አርፈው ነበር እዛ ሆቴል ውስጥ?
በጭራሽ በዚህ ሳምንት ያረፈ ነገር የለም። በዚህ እንደውም በዚህ ዜና መስንት ላይ ምንም አይነት ያስተናገድነው ነገር የለም። ወሬ የተነሳ ነው በዚህ ሳምንት ስላልኩሽ ከሶስት ከአራት ቀን በፊት ደብረ ማርቆስ ላይ ታይቷል የሚል አጠቃላይ መረጃ ሰምተን ነበር። እኛም አብረን ግን ምንኛ በአካላየ የሚል የለም። እኛ ጋርም ያረፈበት ምንም ሁኔታ የለም።
በሌላ በኩል የአማራ ክልል የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን በፌስቡክ ገጻቸው ላይ ማንም ሊገነዘበው የሚገባው ነገር የክልላችንን ሕዝብ የሚያደናግሩና ወደ ግርግር የሚያስገቡ የሐሰት መረጃዎች እየተለቀቁ ስለሆነ ጥንቃቄ ማድረግ እንደሚገባ ሊታወቅ ይገባል ብለዋል። በተጨማሪም ማንኛውም አመራርም ሆነ ዜጋ በየትኛውም ቦታ የመንቀሳቀስ መብቱ ሊገድብ የሚችል ነገር መኖር የለበትም ብለዋል። ሰሞኑን የአንዳንድ አመራሮች ስም እየተጠቀሰ ህዝቡን የማደናገርና ብጥብጥ በማንገስ በክልላችን የተገኘውን ሰላም ለመቀልበስ የሐሰት መረጃዎች እየተናፈሱ በመሆኑ ህዝባችን ታላቅ ጥንቃቄ ማድረግ ይገባዋል ሲሉ መክረዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮን ለዘገባው። ወደ ተከታዩ ዘገባ እናልፋለን። የጠቅላይ ሚኒስትር አብይ አህመድ የመጀመሪያዎቹ 100 የስልጣን ቀናት ትልቁ ዲፕሎማሲያዊ ስኬት በኤርትራና በኢትዮጵያ መካከል ሰላም ሊያሰፍን የሚችል ስምምነት ማድረጋቸው ነው ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። ሁለቱ ህዝቦችና መሪዎቻቸው ለዚህ ጥረታቸውና ለስኬታቸውም ዓለም አቀፍ ዕውቅና እንዲሰጣቸው እየተጠየቀ መሆኑንም የሚኒስቴሩ ቃል አቀባይ ተናግረዋል። በእነዚህ ቀናት በተከናወኑ ዲፕሎማሲያዊ ጥረቶች ብዙ የውጭ ባለሀብቶች ወደ ሀገሪቱ እየገቡ መሆናቸውም ተገልጿል። መለስካቸው አማሃ ተጨማሪ አለው።
የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ዛሬ ረፋዱ ላይ በጠሩት ጋዜጣዊ ጉባኤ ጠቅላይ ሚኒስትር አብይ አህመድ ቃለ መሐላ ፈጽመው ስልጣን ከተረከቡ 100ኛ ቀን መሆኑን አብስረው በእነዚህ ቀናት ውስጥ በዲፕሎማሲው መስክ ተገኘ ያሉትን ስኬት ዘርዝረዋል። እነዚህ ቀናት በዲፕሎማሲው መስክ የላቀ አፈጻጸም የተከናወነባቸው ቀናት ናቸው ብለዋል። ከቅርብ ጎረቤቶች ጀምሮ እስከ ሩቅ ወዳጆችና አጋሮች ድረስ በጣም ጠንካራ የሚባል የዲፕሎማሲ ሥራ መከናወኑንም ገልጸዋል። አቶ መለስ ባለፉት 100 ቀናት በውጭ ጉዳይ ሚኒስቴርና በሚመራቸው የተለያዩ አካላቱ በአዲስ መንፈስ የተቀጣጠለና የተጋጋለ የዲፕሎማሲና የውጭ ግንኙነት ሥራ ሲከናወን መቆየቱን ጠቁመው የሚታዩ ውጤቶች ናቸው ያሏቸውንም ዘርዝረዋል። ጠቅላይ ሚኒስትር አብይ አህመድ በእነዚህ 100 የሥልጣን ቀናት ውስጥ ካከናወኗቸው ዲፕሎማሲያዊ ተግባራት መካከል ትልቅ ስኬት ነው ያሉትንም አቶ መለስ አለም አብራርተዋል።
በዚህ የዲፕሎማሲና የውጭ ግንኙነት እንቅስቃሴ ውስጥ በጣም ትልቁና ትርጉም አለው፣ የምስራቅ አፍሪካን ጂኦፖለቲካን ይለውጣል፣ ተጽዕኖ አለው። ኢትዮጵያ ከሌላ ሀገር ካላት ግንኙነት ባለፈ የአካባቢውን የኃይል አሰላለፍ ይለውጣል ተብሎ የሚታመነው ከኤርትራ ጋር ከጎረቤቶቻችን ከወንድሞቻችን ለዘመናት የጋራ ታሪክ እሴት ባህልና ወግ ካለን ኤርትራውያን ወንድሞቻችን ጋር የጦርነት ደመናውን ለመግፈፍ በሁለቱ ሀገሮች መካከል ሁለቱም ህዝቦች አሸናፊ የሆኑበት ስምምነት የተደረሰበት እንቅስቃሴ ነው።
ይህ ስኬት ከዛሬ 100 ቀናት በፊት ጨርሶ አይታሰብም ነበር ያሉት ቃል አቀባዩ በሁለቱ ህዝቦችና በሁለቱ መሪዎች አማካይነት የተደረገው ጥረት ግን ይህን የማይመስል ነገር ኦን እንዳደረጉት ይጠቁማሉ። በተለይም የሁለቱ ሀገሮች መሪዎች ደግሞ ያደረጉት አስተዋጽኦ ከፍተኛ ነው ይላሉ። እንዲያውም እነዚህ መሪዎችና ሁለቱ ህዝቦች የተለየው ቅና እንዲያገኙ ዘመቻ የተጀመረ ይመስላል።
አንዳንድ ወገኖች ኢትዮጵያና ኤርትራ በተለይም ሁለቱ መሪዎች እንደዚህ አይነት የሰላም ውሳኔ ላይ በመድረሳቸው ዓለም አቀፍ ዕውቅና ያስፈልጋቸዋል፣ ዓለም አቀፍ ዕውቅና ብቻ ሳይሆን ዓለም አቀፍ ሽልማት ይገባቸዋል የሚሉ ወዳጆቻችን እየተበራከቱም እየተደመጡም መጥተዋል። የስዊድን ፓርላማ አንዳንድ አባላት እንደምታውቁት የኖበል ፒስ ፕራይዝ መነሻው ከስዊድን ነው። የሰላም ሽልማት እነዚህ ህዝቦች ይገባቸዋል፣ ትልቅ ውሳኔ ነው፣ ወሳኝ እርምጃ ነው የተወሰደው።
በኢትዮጵያና በኤርትራ መሪዎች መካከል የተደረሰበትን የአስመራ መግለጫ የተሰኘውን ስምምነት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት፣ ኢጋድ፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ በተናጠል ደግሞ ፈረንሳይ፣ ካናዳ፣ ዩናይትድ ስቴትስ ኦፍ አሜሪካ፣ ቱርክ፣ ቻይና፣ ሩሲያና ሌሎችም እውቅና እንደሰጡት ለተግባራዊነቱም ድጋፍ እንደሚያደርጉ ማስታወቃቸውን አቶ መለስ አለም ተናግረዋል። አክለውም እነዚህ የዶክተር አብይ አህመድ የ100 ቀናት የስልጣን ወቅት ያበረከተውን ምጣኔ ሀብታዊ ጥቅም ዘርዝረዋል።
ኢትዮጵያ ባለፈው 100 ቀን ከድብርት የወጣ ሀገር ለመፍጠር ጥረት ተደርጓል። ኢኮኖሚውም እንደዛ። የብዙ ሀገሮች ዓለም አቀፍ ኩባንያዎች ኢትዮጵያ ውስጥ መዋለ ንዋያቸው ለማፈሰስ ኢትዮጵያ ውስጥ ኢንቨስት ለማድረግ እየመጡ ነው። በርካታ የቻይና የህንድ ኩባንያዎች የዚህ ውድል ተጠቃሚ ሆነዋል። በአሜሪካ የንግድ ምክትል ሚኒስትር የተመሩ 60 በላይ የሚሆኑ ስራ አስፈጻሚዎች ያሉበት ወደ 36 የሚሆኑ ትላልቅ ኩባንያዎች ኢትዮጵያ ውስጥ መጥተዋል። የቅድመ ኢንቨስትመንት ጥናት አድርገው በቀጣይ ወደ ኢትዮጵያ ለመምጣት ፍላጎት እንዳላቸው ገልጸው ይሄዱበት ነው። ይሄ በኢኮኖሚው መስክ የሚታይ የ100 ቀን ጸጋ ነው።
የደቡብ ሱዳን ተፋላሚ ወገኖችን እንደገና ለማቀራረብ የተደረገው ጥረትና የታየው መልካም ውጤት ከ3000 በላይ የሚሆኑ በተለያዩ ሀገሮች ታስረው የነበሩ ኢትዮጵያውያንን ወደ ሀገራቸው እንዲመለሱ ያደረገው ዜጋ ተኮር የዶክተር አብይ ዲፕሎማሲና ሌሎችም ስኬቶች በጋዜጣዊ ጉባኤው ላይ በቃል አቀባዩ ተዘርዝረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። የትንታኔ መጽሔት ይቀጥላል።
አሁንም በዚያው በኢትዮጵያ ጉዳይ እንቀጥላለን። የጠቅላይ ሚኒስትር አብይ አህመድን የአገራችሁ ግቡና ታገሉ ጥሪ ተከትሎ በውጭ ሀገሮች ያሉ በርካታ ተቃዋሚ የፖለቲካ ፓርቲዎች መሪዎችና ግለሰቦች አሁንም ወደ ኢትዮጵያ በመግባት ላይ ናቸው። በአሁኑ ወቅት በኢትዮጵያ በሚታየው የፖለቲካ የለውጥ እንቅስቃሴ ተበራተናል፣ የለውጡ አካል መሆንም እንሻለን ሲሉ በቅርቡ ያወጡትን ጋዜጣዊ መግለጫ ተከትሎ ባለፈው ሳምንት ካወያየናቸው 3 ተቃዋሚ የፖለቲካ ድርጅቶችና ማህበረሰባዊ ተቋማት የአንዱ ሊቀመንበር ከ3 ቀናት በፊት አዲስ አበባ ገብተዋል። ዶክተር አረጋዊ በርሀ የትግራይ ዲሞክራሲያዊ ትብብር መስራች ሊቀመንበር ናቸው። ይሁንና ይህንኑ ዜና ተከትሎም የድርጅታቸው ውጥን ጨምሮ የአገሪቱን ቀጣይ የፖለቲካ አቅጣጫ በሚመለከት ርዕስ ጉዳዮች ላይ አሉላ ከበደ አዋይቷቸዋል። ቀጥሎ ይቀርባል።
ዶክተር አረጋዊ በርሄ እንደምገምተው ከረጅም ዓመታት በኋላ ነው ወደ ኢትዮጵያ የተመለሱት። በቅድሚያ እንኳን ለአገሮ አበቃዎት።
አመሰግናለሁ ወንድሜ አሉላ።
ምን ያህል ዓመት ሆኖት እንዴትስ ተቀበሎት አገሩ?
አዲስ አበባን ከለቀቅኩ 43 ዓመት ሆኖኛል። ሀገሩ ደግሞ በእውነቱ በጣም ነው የተቀበለን። በእርግጥ ብዙ ናፍቆትም ነበረ። ከብዙ ዓመታት የስደት ኑሮ ተመልሰን ስንገባ ከጓደኞቼ ጋር እስካሁን ገና ያልደረስንበት ሁኔታ ነው ያለው። ጠዋት ስንነሳም ሀገራችን ውስጥ ነው ያለ ነው ወይ እያልን ነው የምንነሳው። ህዝቡም ያረፍንበት ቦታ በብዛት እየመጣ ናፍቆቱን እየገለጠ ነው። እንቅልፍ ላናገኝ አድርጎናል እና በአጠቃላይ የሀገራችን ንጹህ አየር እየተመገብን ነው ያለ ነው ለማለት ፈልጋለሁ።
በእርግጥም የሀገርን ንጹህ አየር እንደመቀበል የመሰለ መልካም ነገር የለም። ከዚህ ሁሉ ጊዜ በኋላ ወደ ሀገር መመለስ ሊያሳድር የሚችለውን ትኩስ ስሜት መረዳት እችላለሁ። ዶክተር አረጋዊ ከመሄዶ አንድ ሳምንት በፊት ድርጅቶ መግለጫ በማውጣቱ እሱን ተንተርሶ ባጭሩ ቃለ ምልልስ አድርገን ነበር። የጉዞውን ሀሳብም ገልጸውልን ነበረ። የፖለቲካ ሀሳቦችን ያለፉትን ጊዜያትና መጪውን እየተመለከትን እንወያያለን። እግሎ ወደ ሀገር ከመግባት ባሻገር ምንድን ነው ወደ ኢትዮጵያ የመለሰው?
በእርግጥ ሁላችን እንደምናውቀው በዶክተር አብይ አህመድና በአቶ ለማ መገርሳ የሚመራው እንቅስቃሴ ትልቅ ታምር ነው ያደረገው። ታምር ለማለት ይቻላል ይመስለኛል። ምክንያቱም ያልጠበቅነው ለውጥ በእኔ አመለካከት ሰላማዊ አብዮት ነው የምለው። ይሄ አብዮት እኛን ይሁን ሌላው ኢትዮጵያዊን በመብት እጦትና በአምባገነንነት ስር ህዝባችን ሲማቀቅ ቆይቶ እኛም ራቅ ብለን እየተመለከትን እየጮህን ብዙ አመት አሳልፈናል። ከ27 አመት እና ይህን አብቅቶ ሀገራችን የዲሞክራሲ አየር፣ የሰላም አየር፣ የፍቅር አየር፣ የመቀራረብ የመተሳሰብ አየር ሲዘንብበት ቆላየን ከዚህ እንቅስቃሴ ጋር አብረን መጓዝ አለብን። ይሄ ነበር የምንፈልገው። እስካሁን ድረስ ስንጮህ የነበር ነው ይህን ሁኔታ እንዲፈጠር ነበረ። አሁን ከውስጥ ተፈጠረ። ስለዚህ ያንን ገብተን ስር እንዲሰጥና መሰረት እንዲያገኝ የበኩላችን ማድረግ አለብን ብለን መጥተናል። ይሄ ትልቅ ትልቅ ነገር ነው። በዚህ ሁኔታ ላይ ነው አሁን የምንገኘው። ጊዜው አጭር የሶስት ቀን ጉዳይ ሲሆን
የትግራይ ዲሞክራሲያዊ ትብብር ያወጣውን መግለጫ ላለፉት 27 ዓመታት በኢህአዴግ አመራር ስር የነበረውን ሁኔታ ተከትሎ ቀደም ብሎ የገለጿቸው ለውጦች ያበረታቷቸው መሆኑን የገለጹበት ነው። እስኪ ወደ ድርጅታዊ ዓላማው ልውሰዶ። ጥቂት መቆየት፣ ሁኔታዎችን ማጥናትና ራስን ማደራጀት ወይንም ድርጅታችሁን መልክ ማስያዝ የሚጠበቅ ሂደት ይመስለኛል። በድርጅት ደረጃ ግን ከወዲሁ ያዛችሁት አገር ውስጥ ገብታችሁ ልትንቀሳቀሱ ያሰባችሁበት መንገድ ስላል ምንድን ነው? በውጥን ደረጃ ያዛችሁት ከሁኔታዎች ጋር የሚለዋወጥ ሌሎች ቀጣይ ሂደቶችንም የሚያካትትም ቢሆን መሰረታዊ ውጥናችሁ ምን ይመስላል?
በጣም ጥሩ። ዋናው ነገርም ይሄኛው ነው። አሁን የጠየቀኝ ጥያቄ እኛ አገር ከለቀቅን ጀምሮ በተለያዩ የህብረት ስብስቦች ሀገራችን ዲሞክራሲያዊ ስርዓት እንዲመሰረት እንታገል ቆይተናል። እነዚህ የተለያዩ ህብረቶች የራሳቸው ውስጣዊ ችግር ስለነበረባቸው አመርቂ ውጤትም ሳናመጣ ቆይተናል። አሁን በመጨረሻ ጊዜም ሸንጎ የተባለው የኢትዮጵያ ህዝብ የጋራ ትግል ሸንጎ መስርተን በመንቀሳቀስ እያለን ነው እንግዲህ ይሄ ሰላማዊ አብዮት የምለው እኔ ብቅ ያለው። በአንድ በኩል ምንድን ነው በሀገር ደረጃ ያቀድነውን ትግል ዲሞክራሲያዊ ኢትዮጵያን እሩን የማድረግ ከሸንጎ ጋር ሆነን ያቀድነውን ትግል እንቀጥልበታለን። ዋናው ነገር እሱ ነው። ከዛ ተያይዞ ደግሞ እኛ እንደ ትዴት ወይም የትግራይ ዲሞክራሲያዊ ትብብር የትግራይ ህዝብ ችግር ውስጥ ነው ያለው። ህወሓት ኢህአዴግ ብዙ ችግር አድርሶበታል። ከሌላው ከወገኑ የኢትዮጵያ ህዝብ ለይቶ ልክ የጓሮ ጉዳይ ነው ያደረገው እና እዛ ላይ ብዙ ችግሮች ስላሉ እነዛ ችግሮች የሚቀረፉበትና እንደ ሀገር ሀገራችን ሰላም የምታገኝበት አንዱ ብሔር ከሌላው ብሔር ተጋጭ ተጣቅፎና ተባብሮ በአንዲት ሀገር በአንድ ዲሞክራሲያዊ ስርዓት እንዲኖር ለማድረግ የትግራይ ህዝብም ይፈልጋል። ፍላጎቱን ግቡ ለማድረስ ሁለተኛው ትግላችን ይሆናል ማለት ነው። ስለዚህ በዚህ ሁለት መልክ ቀላል ትግል አይደለም። የሆነ ሆኖ መፍትሄው ግን ይሄ ስለሆነ በዚህ እንጓዛለን ብለን እናምናለን።
ክቡራትና ክቡራን አድማጮች አሁን ከምሽቱ 3:33 ሆኗል አዲስ አበባ ላይ። ዌብሳይታችን amharic.voanews.com ነው። በፌስቡክ ገጻችን @voaamharic ዝግጅቶቻችንን ማግኘት ትችላላችሁ። በዓለም ዋንጫ ግማሽ ፍጻሜ የእንግሊዝ ቡድን 12 ለብሶ የሚጫወተው ኬራን ትሪፒየር አምስት ደቂቃ ላይ ከነጻ ምት ባገባት አንድ ጎል አንድ ለባዶ እየመራ ነው። አሁን የሚገኙት 33 ከ41 ደቂቃ ላይ ናቸው። የሁለቱ ቡድኖች አሸናፊ የፊታችን እሁድ ከፈረንሳይ ጋር ይጋጠማል። የምሽቱ ስርጭት ፕሮዲውሰር ንጉሱ ታምሬ ነው። ቴክኒሻን ኦድሬስ ሬጅስ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያውነች። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። እያስተናገድናችሁ ያለ ነው ሰሎሞን አባተና
አዳነች ፍሳዬ ነን።
ጠቅላይ ሚኒስትር አብይ አህመድን ለመቀበል የኢትዮጵያውያን ዝግጅት በአሜሪካ
ዋሽንግተን ዲሲና በአካባቢዋ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ዶክተር አብይ አህመድ አሜሪካን በመጪው ወር ሲጎበኙ በሚያደርጉላቸው አቀባበል ላይ እየተዘጋጁ ናቸው። ባለፈው ሳምንት ማብቂያ ላይም በኢትዮጵያ ኤምባሲ በተሰጠ ጋዜጣዊ መግለጫ ላይ ቁጥራቸው የበዛ ቡድኖች በአንድ መድረክ ተሰባስበው ጥረታቸውን እያስተባበሩ ይገኛሉ። ከነዚህ ቡድኖች አንዱ ታዲያ በቅርቡ አሌክዛንድሪያ ቨርጂኒያ በሚገኘው ማርክ ሴንተር ውይይት መድረክ አዘጋጅቶ እንደነበር ተዘግቧል። በዚያ ስብሰባ ላይ የተገኙት ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ባደረጉት ውይይት በሰጧቸው አስተያየቶችና ከመድረክ በተደረጉ ንግግሮች ላይ የተጠናቀረ ዘገባ እያቀረብን ነን። ተከታዩ ክፍል ቀጥሎ ይቀርባል። ሰለሞን አባተ ነበር በስፍራው የተገኘው። ከመድረክ የተናገሩት ፕሮፌሰር አለማየሁ ገብረ ማርያም ባለፈው ክፍል ሐሳባቸው ጠቅላይ ሚኒስትሩን መደገፍ እንደሚያስፈልግ እየተናገሩ ነበር የቆመው። አሁን ይቀጥላሉ።
አንደኛው ነገር ምንድነው? አብይን አጠይቁ ስለ ኢትዮጵያ ምን እንደሚያደርግ። ራሳችሁን ጠይቁ። ምንድነው እኔ ማደርገው ለኢትዮጵያ የሚባለው ነው ጥያቄ ለኔ። አብይ የሚያደርገው ድርሻ አለው። አብይ የራሱን ድርሻ ያደርጋል። የእኛስ ድርሻ ምንድነው? አስቡ እስኪ አንድ ወጣት የ42 ዓመት ወጣት የመቶ ሚሊዮን ሰው ችግር፣ የመቶ ሚሊዮን ሰው ተስፋ፣ ፍርሃት፣ ጭንቀት እንዴት ተሸክሞ ይችላል? እስቲ አስቡት። እንደኛስ ምኑ ላይ ነው የምንካፈለው? እንዴ እኮ መቆም ያስፈልጋል። ተነስተን እንዴ ከአብይ ጋር ነኝ ያለው ምንም ቢቀር ቲሸርት እንኳን እንደዚህ ለብሶ መቆም ያስፈልጋል። መደበቅ አንችልም። ካሁን በኋላ ህሊናችንም አይፈቅድልንም። ኦኬ፣ እዚህ አይነት መሪ አግኝተን ወደኋላ ካል ቆመን መሞት ይሻላል፣ በቁም መሞት ይሻላል። ምንም ከዚህ በላይ ምንም ነው፣ ቀንድ ማብቀል የለም። ዶር ዳይ ነው። ከዚህ በላይ ከአብይ ጋር መቆም ያስፈልጋል። መፍራት አያስፈልግም። ክብር ነው የዚያን መሪ ጋር ቆሞ አብይን ደግፋለሁ ማለት። ግን እኔ ብዙዎቹ ማቃቸው አሉ። እስቲ ቆይ እንደው እየታየ ነው ምናምን የሚባል ምንም የሚታይ ነገር የለም። This is it. What you see is what you get. ምንም የሚጨመር ነገር የለም። ስለዚህ እናንተን የምጠይቀው ለጓደኞቻችሁም፣ ለዘመዶቻችሁም፣ ለሁሉም በፌስቡክ መናገር ያለባችሁ ምንድነው ከአብይ ጋር አብረን መቆም አለብን። አብይ ከወደቀ እኛም እንወድቃለን። አብይ ከተነሳ እኛም እንነሳለን። ሌላ ምንም ምርጫ የለም። ወደ ኋላ መሄድ አንችልም። ወደፊት ግን ስንሄድ ገደል እንገባ እንችላለን፣ መሪ ከሌለን። ይሄ ነው ችግሩ። ያለፈውን ወደ ኋላ ሄዶ መመልከት አይቻልም። ወደፊት በምንሄድበት ጊዜ ማንን ነው የምንከተለው ነው። አሁን እሱ የተናገረው ነገር አለ። ለምሳሌ እውቀት ያላቸውን ሰዎች የመሳሰሉት፣ እኔ ማውቀው እውቀት ያላቸው ሰዎች ከኔ አካባቢ ያሉ ትንሽ እውቀት አለ ምን እያልን የምናወራ ሰዎች ከእሳቸው ጋር የተሰለፍነው በጣት ነው የምንቆጠረው። ለምን? ምንድን ነው ችግራችን? የራስ መገሰጽ አይነት ነገር ነው። ምክንያቱም እውቀት ለህዝብ ካልተካፈለ፣ አንድ ሰው እውቀቱን በነፃ ካልሰጠ ለህዝብ ምንድን ነው ጥቅሙ? የእኔ መማር ምንድን ነው ጥቅሙ? እኔ እኮ እዚህ ሀገር የመጣሁት ልጆኜ ነው። እኔ እዚህ ሀገር ከመጣሁ ጠቅላይ ሚኒስትሩ አልተወለዱም ነበር። የዛን ያህል ጊዜ ነው እዚህ ሀገር ያጠፋል በብዙ ምክንያቶች። ግን እዚህ ቁጭ ብለን ብዙ ነገር እውቀት ይዘን ምን ብለን በሀሳብ በጽሁፍ እንኳን ልንረዳቸው አንችልም። ምክንያቱም ብንችል ኖሮ እስካሁን ድረስ እናቀርብ ነበረ። እስኪመጡ መጠበቅ አልነበረም። በአጀንዳ እያደረግን በኢኮኖሚ ይሄ ነው፣ በህግ ይሄ ነው፣ በዚህ እንደዛ ነው፣ እንደዚህ መደረግ አለባቸው። ምን እናገልግል ነው? ሰርቪስ ምንድን ነው መስጠት ምንችለው? እኔ በየጊዜው ማውጣው ላይ እንደዛ ነው። ምንድን ነው መደረግ ያለበት? ትእዛዝ ይሰጠኝ አደርገዋለሁ ነው። ግን ከኔ ጋር ያሉት ምሁራን የሚባሉት ወደኋላ ሸርተት ሸርተት ይላሉ፣ እንደ ግመል ሽንት እንደሚባለው። ስለዚህ እነሱን ማጋለጥ ያስፈልጋል። እኔ አጋልጣቸዋለሁ። ከዚህ በኋላ ምን የሚደበቅ ነገር የለማ። እኚህ ሰው አሁን ይመጣሉ ተብሏል፣ በዚህ ሰሞን ላይ ይመጣሉ ተብሏል። አላለም ፍርጥርጥ አድርገን መነጋገር አለብን። አይደር ከእሳቸው ጋር ቆሞ ኢትዮጵያን ወደፊት እንገፋለን አለዛ አፍን ዘግቶ ቁጭ ማለት ነው። ክሪቲሳይዝ ምናምን ይሄን አንቀፍ ምናምን አይቻልም። እንዳልኩት ሊድ ፎሎው ኦር ጌት ዘ ሄል አውት ኦፍ ዘ ወይ። ይሄው ነው።
ፕሮፌሰር አለማየሁ ገብረ ማርያምን ተከትለው የተናገሩት ቀድሞ የኢትዮጵያና የአዲስ አበባ ንግድ ምክር ቤቶች ፕሬዝዳንት፣ የግል ኢንዱስትሪዎች ማህበር ፕሬዝዳንት፣ የኢትዮጵያ የባለ ኢንዱስትሪና የባለሙያዎች ማህበር ፕሬዝዳንት የነበሩትና ዩናይትድ ስቴትስ ውስጥ በስደት ሲኖሩም በግል ሥራ እየተዳደሩ ያሉት አቶ ብርሃነ መዋ ፕሮፌሰር አለማየሁ ያቆሙበትን መልእክት ቀጠሉ። ቀንጨባር ጌላ ሰማችሁ።
የዶክተር አብይ ጉዳይ ሲነሳ አንዳንድ ቶሎ ለመሄድ ያስቸግረን ሰዎች አለን። ቶሎ ለመቀላቀል፣ ቶሎ ለመደመር ያስቸግረን ነገር አለ። ሜቢ ትላንትና የነበረውን ሰልፍ ከታየ በኋላ ብዙ ሰው ሐሳቡን የሚቀይር ይመስለኛል። እኔ የማየው አዲስ አበባ አውቶቡስ ተራ 3 አውቶቡሶች ቆመዋል። አንደኛው አውቶቡስ ፊቱን ወደ ናዝሬት አዙሯል። ሌላው አውቶቡስ ፊቱን ወደ ጉለሌ አዙሯል። ሌላው አውቶቡስ ደግሞ ፊቱን ወደ አጥር አዙሮ ቆሟል። በእኔ እምነት አሁን ያለው የፖለቲካ ኃይል አሰላለፍ እንደዚህ ነው። መሄድ የምንፈልገው ወደ ድሬዳዋ ነው። አሁን ምረጡ የሚል ነገር ነው የመጣልን። ዶክተር አብይ ያሉበት ወደ ናዝሬት የሚሄደው መኪና ነው። ትክክለኛው መንገድ እሱ ነው። ፊትለፊቱን ወደ አጥር አድርጎ ያቆመው የድሮው ኢህአዴግ ነው። እዛ ላይ ማንም ለመሳፈር የሚፈልግ አይመስለኝም። ፊትለፊቱን ወደ ሌላ ዳይሬክሽን አድርጎ የቆመው ደግሞ የዶክተር አብይን አካሄድ ጠልፎ ለመቀልበስ የሚፈልግ ነው። ስለዚህ ምንም ምርጫ የለንም። በናዝሬቱ ባቡር ላይ፣ በናዝሬቱ አውቶቡስ ላይ መሳፈር ያለብን ይመስለኛል። አንዳንድ ሌሎች የሚነሱት ነገሮች ዶክተር አብይ ይሄንን ነገር አላረጉም፣ ይሄንን ነገር ካረጉ በኋላ ነው የምንደግፋቸው፣ አንድ አመት መጠበቅ አለብን እስኪመጡ ድረስ አሰራራቸውን ለማወቅ የሚባል ነገር አለ። እንደዚህ አይነት አመለካከት ያላቸው ሰዎች ያልተረዱት ነገር እነዛ እንዲደረጉ የምንፈልጋቸው ነገሮች ከተደረጉ የኛን ድጋፍ ለምን ይፈልጋሉ? አለቀ ነገር እኮ ማለት ነው። ይልቁንም እነዛን እንዲደረጉ የምንፈልጋቸው ነገሮች ለማድረግ የሚያደርጉት ጥረት ላይ ብናግዛቸው ቶሎ እንደርሳለን። ስለዚህ እሳቸውን ማገዝ ማለት ኢትዮጵያ ውስጥ የምንፈልገው ለውጥ እንዲመጣ ማድረግ ነው። ስር ነቀል ለውጥ የምንለው ነገር አለ። ስር ነቀል ለውጥ በማፍረስ ብቻ ይመጣል ማለት አይደለም። ስር ነቀል ለውጥ ትክክለኛውን ጎዳና በመያዝ የሚመጣ ነገር ነው። በምንም መስፈርት እስካሁን ዶክተር አብይና ቡድናቸው ያካሄዷቸው ነገሮች ከተጠበቀው ይበልጥ እንደሆነ ነው እንጂ አንድም ያነሰ ነገር ያለ አይመስለኝም። እርግጥ መደረግ አለባቸው ምንላቸው እምንመኛቸው ነገሮች አሉ። እነዛን ነገሮች ለማድረግ ጊዜና ሁኔታ ይፈልጋሉ። ጊዜና ሁኔታ ስንመለከት በተለይ ሁኔታውን ስንመለከት በርግጠኛ ማወቅ ያለብን እና ማመን ያለብን መንግስት አልተቀየረም። ያለው መንግስት ኢህአዴግ ነው። ዶክተር አብይ ህዝብ የመረጣቸው አይደሉም፣ ግን ኢህአዴግ የመረጣቸው ነው። ኢህአዴግ የመረጣቸው ስለሆነ ኢህአዴግ ሊያወርዳቸው ይችላል። ሁሉ ነገር ተበላሸ ማለት ነው። ስለዚህ ነው እሳቸውን ከድርጅታቸው አስበልጠን ከናት ድርጅታቸው ከኦፒዲዮ ከሌላው ድርጅታቸው ከኢህአዴግ አስበልጠን እኛ ከኋላቸው መቆም የሚኖርብን። ይህንን በመናደርግበት ጊዜ እሳቸውን ጠልፎ ለመጣል ወይም ደግሞ ሂደቱን ለማሰናከል የሚፈልጉ ሁሉ ይዳከማሉ። ስለዚህ እሳቸውን የምንደግፈው ጥሩ ነገር እንዲሰሩልን ብቻ ሳይሆን ወይም ደግሞ ጥሩ ነገር ሰርተውልናልን ብቻ ሳይሆን ጥሩ ነገር መስራታቸውን ለሚያደናቅፏቸው ሰዎች መልእክት መላክ ስላለብንም ጭምር ነው። ትላንትና እንዳያችሁት ቦምብ ተወርውሮባቸዋል። እስቲ አስቡት፣ አንድ ነገር ቢደርስባቸው ኖሮ ኢትዮጵያ ወዴት አቅጣጫ ትሄድ ነበር? ይሄንን እንኳን ማመዛዘን የማይችሉ ጠላቶች ናቸው ያሏቸው። ስለዚህ የግዴታ ከሳቸው ጎን መቆም ይኖርብናል። እሳቸውን መደገፍ ማለት እንደዚህ ህዝብን ሲያሰቃይ አገሪቱን ሲበዘብዝ የነበረውን ኢህአዴግን መደገፍ አይደለም። ይልቁንም ኢህአዴግን ሐሳቡን አፍርሰው ከመሃሉ የወጡትን አብይና በአብይ ዙሪያ ያሉትን መደገፍ ማለት ነው። የነሱ አሸንፎ መውጣት ደግሞ የኢትዮጵያ አሸንፎ መውጣት ነው የሚሆነው።
በውይይቱ ወቅት ከተሳታፊዎች የተሰነዘሩ አስተያየቶችና የተነሱ ጥያቄዎች ዶክተር አብይን ስንቀበል ጥልቀትና ፍሬ ያላቸውን ጥያቄዎች ነው ማንሳት የሚገባን። ስለዚህም ወደፊትም በተከታታይ በቂ ዝግጅት ልናደርግ ይገባል። በዳያስፖራ ያለው ኢትዮጵያዊ ወደ ሀገር ገብቶ በየሙያው ለሀገር ግንባታ አስተዋጽኦ ማድረግ አለበት። በውጪ ያለው ኢትዮጵያዊ ገንዘብ ወደ ኢትዮጵያ እንዳይልክ ሲቀሰቀሱ የቆዩ አስተባባሪ ድርጅቶች የማዕቀብ ሐሳባቸውን ያንሱ የሚሉና ሌሎችም ይገኙበታል። በነገራችን ላይ አንዳች ግጥምጥሞሽ ሆነና ያ ስብሰባ በተካሄደበት ዕለት ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል የሚባለው ስብስብም በራሱ በወሰደው እርምጃ የውጪ ምንዛሪ ወይም ሬሚታንስ ተአቅቦ ዘመቻውን ላልተወሰነ ጊዜ ማንሳቱን የሚያሳውቅ መግለጫ አውጥቷል። የትውልድ ድልድይ የዳያስፖራ ኮሚቴ ሊቀመንበር አቶ በሱ ፈቃድ ካሰኝ ስለ መሰባሰቡ፣ ስለ መድረኩ ዝግጅትና ምን እንደሚጠበቅ ነግሮኛል።
ፕራይም ሚኒስተር ዶክተር አብይ አህመድ ወደ አሜሪካ እንደሚመጡ ዳያስፖራውን ለማዋየት ወደ አሜሪካ እንደሚመጡ በሰማሁ ወቅት የእሳቸው መምጣትና ዳያስፖራውን ማናገር ዋና ጥቅም እንዳለው ለሀገሪቷም ለኢትዮጵያም ሰላም ጥቅም እንዳለው ስለገባን በበጎ ፍቃድ የተሰባሰብን ሰዎች ነን እና ዓላማው በተለይ በስርዓቱ ተራርቀው የዳያስፖራ ኮሚኒቲ ድምፅ ለማሰማትና እነሱን አሁን ባለው በፍቅር ይቅርታ ለሰላም ለመደመር ያለውን ዶክተር አብይን ራዕይ አስመልክተን ያንን ህብረተሰብ ለማቀራረብና ለማገናኘት ፍላጎት ስላለንና መሆንም ያለበት ብለን ስለምናምን ነውና በዚህ ምክንያት ነው ይህንን ያዘጋጀ ነው።
ኬት ነው የሚሰባሰቡት እነዚህ?
ስብስቡ መጀመሪያ የፖለቲካ ድርጅት ያልወከለ፣ የሃይማኖት ድርጅት ያልወከለ ከተለያዩ ቦታዎች ወጣት ሴ ዳይቨርስ የሆነ ግሩፕ ተሰባስበን በግለሰብ ደረጃ በበጎ ፍቃድ የተሰባሰብን ስብስብ ነው እና ዋና ዓላማችን ለኢትዮጵያ ሰላም፣ ዲሞክራሲ፣ እኩልነት፣ ፍቅር፣ ይቅርታ እንዳልከው እኔ ዶክተር አብይ ከኔልሰን ማንዴላ እኩል ነው የማያቸው። ኔልሰን ማንዴላ በሳውት አፍሪካ ያደረጉትን ያንን ሊጋደል የደረሰ ህብረተሰብን በይቅርታ አገናኝተው ሳውት አፍሪካን ወደፊት የወሰዱ ሰው ናቸው ኔልሰን ማንዴላ። ዶክተር አብይም አሁን በኢትዮጵያው ላይ ትልቅ ችግር ሊደርስ የነበረውን ስርዓት ቀልብሰው ወደ ኢትዮጵያ ሰላም፣ የፍቅር፣ እኩልነት የምንኖርበት ጊዜ እያመጡ ነው። ስለዚህ ያንን መደገፍ የግድ አስፈላጊ ነው። በተለይ በዳያስፖራ ያለው ኮሚኒቲ መሳተፍ አለበት ብዬ አምናለሁ።
ያሰባችሁት አቀባበል ሰልፍን ይጨምራል? ወጥቶ መቀበል፣ አይሮፕላን ጣቢያ ሄዶ መቀበል እና የመሳሰሉ ነገሮችን ይጨምራል?
እሱን አይካትቱም። ዋናው ያሰብነው እሳቸው በዚህ ሀገር እንደሚደረገው የተለያዩ መሪዎች መጥተው እንደሚያናግሩት ስብሰባ ላይ ከ10,000 እስከ 15,000 ሰው የሚገኝበት ዝግጅት ተዘጋጅቶ ይህን ደግሞ የምንሰራው ከኢትዮጵያ ኤምባሲ ጋር እንደ ፓርትነርሽፕ ሆኖ ነው። እኛ ዋናው አላማችን በተለይ አኩርፎ የቀረውን ሲቃወም የነበረውን ለዲሞክራሲና ለሰላም ሲታገሉ የነበረውን ህብረተሰብ ድምጽ መሆን ስለምንፈልግ ነው እና ያ ስብሰባው ሰፋ ያለውን ህብረተሰብ የሚያሳትፍና እሳቸው ራዕያቸውን ለኢትዮጵያ ለዳያስፖራውም ለሁላችንም የሚያስቡትን ራዕይ የሚገልጹበት ስብሰባ ነው። ሁለተኛ ስብሰባ ደግሞ እየታሰበ ያለው እንደ ታውን ሆል ሚቲንግ የአዳራሹ ስብሰባ ውስጥ የተለያዩ አክቲቪስት በዚህ አካባቢ ለሰላም ለዲሞክራሲ ሲታገሉ የነበሩ አክቲቪስቶችን፣ ምሁራኖችን፣ ወጣቶችን ሁሉንም የዳያስፖራ ኮሚኒቲ የሚወክል የአዳራሽ ስብሰባ ከእሳቸው ጋር ጥያቄና መልስ እያደረጉ እንዲነጋገሩ የሚደረግ ይሆናል ማለት ነው።
በዳያስፖራ ያለውን ኢትዮጵያዊ ስሜት መንፈስ ምን እንደሚመስል እስቲ ያጫውተኝ። በአጠቃላይ
እንደማየው ከሆነ በእኔ ግምት አብዛኛው 100% እሳቸውን ያላቸውን ራዕይ ለኢትዮጵያ ለመደመር፣ ለፍቅር፣ ለሰላም የኋላውን ትተን ሀገራችንን ወደፊት የምንወስድበትን አቅጣጫ የሚያመጡ መሪ ስለሆነ ዳያስፖራ ሙሉ በሙሉ እንደሚደግፋቸው እርግጠኛ ነኝ።
ለመሆኑ ኢትዮጵያ በዚህ ሁኔታ ቁስሏን ወደ ማከም፣ ህመሟን ወደ ማስታገስ፣ ያላትን በጎ ወደ ማሳደግ፣ የሌላትን ወደ ማመንጨት፣ እውን ወደ መቀራረብ፣ ወደ መግባባት፣ ወደ መስማማትና ወደ መደመር ትመጣ ይሆን? ወደ አቶ ግርማ ሰይፉ ተመለስኩ።
አዎ፣ ግን 100% ግን አይመጣም። አንድ ነገር ስህተት እንዳይፈጠር እፈልጋለሁ። አንድ ይሁንን ነው ምናምን ሲባል አንድ አይነት ይሁንን ነው ማለት አይደለም። የተለያየ መኖር አለበት። ለምሳሌ አሁን አይተህ ከሆነ ትናንት ሲደረግ የነበረው ሰልፍ ላይ የተለያዩ ባንዲራዎች ነበሩ። በቃ ይሄ እነዚህ የተለያዩ ባንዲራዎች በአንድ ሀገር ውስጥ አብረው ቆመው መታየታቸው በቃ ልዩነታችንን ያሳያሉ። ግን ሀገሩ የኛ አንድ ሀገራችን መሆኑን ነው ማመን ያለበት። በአንድ ሀገር ውስጥ በተለያየ አስተሳሰብ መኖር እንደምንችል የተለያየ ቋንቋ ብንናገር የተለያየ መልክ እንዳለን ሁሉ ብንኖር ምንም ችግር የማያመጣ መሆኑን ነው ፕሩቭ የሆነ ያለው። ስለዚህ እንደመራለን ስንል አንድ አይነት እንሆናለን ማለት አይደለም። በልዩነታችን ተስማምተን ለመኖር የምንችል ሰዎች እንሆናለን። ይሄ ደግሞ ኢትዮጵያኖች እንችልበታለን። ምንም የሚያስቸግረን ነገር አይደለም። አንድ ሊያደርጉን እየፈለጉ ነው የተሰቃየን። አንድ አይነት ሊያደርጉን ሲፈልጉ ታሰቃዩን። እና በዚህ ምክንያት እኔ የሚቻለም የሚሆንም ነገር ነው ብዬ ነው የማምነው።
ፌስቡክ ላይ ሙሉ ስብሰባ በቪዲዮ ይገኛል። ይኸው ነው። አብራችሁን ስለቆያችሁ አመሰግናለሁ። ለአሜሪካ ድምፅ ሰሎሞን አባተ ነኝ፣ አሌክዛንድሪያ ቨርጂኒያ። በነገራችን ላይ የፊታችን ሐምሌ 21 ጠቅላይ ሚኒስትሩ ዋሽንግተን ላይ በሚጠሩት ወይም በሚገኙበት ስብሰባ ላይ ኢትዮጵያውያን ሁሉ ማውንት ቨርነን ከቀኑ 1 ሰዓት ወይም 1 ፒኤም ላይ እንዲገኙ ኤምባሲው ዛሬ ባወጣው መግለጫ አስታውቋል። ሎስ አንጀለስ እና ሚኒሶታ ላይም እንዲሁ በተከታታይ ቀናት ይገኛሉ ጠቅላይ ሚኒስትሩ። የእስር ቤቶች ታሪክ ተከታዩ ዘገባ ነው።
በኢትዮጵያ እስር ቤቶች አያያዝ ተከታታይ ዘገባ ከትላንት ምሽት የቀጠለ ዘገባ ነው። ይህ ተከታዩ የቀድሞ እስረኞችን ስታነጋግር የቆየችው ጽዮን ግርማ የተፈቱት ሰዎች መልሰው እንዲቋቋሙ ምን አይነት ድጋፍ ያስፈልጋቸዋል? ድጋፉንስ ሊሰጣቸው የሚገባው ማን ነው? የሚሉና ሌሎች ጥያቄዎችን አንስታ የሕግ ባለሙያና ከዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅት ተመራማሪ አካታ ተከታዩን ካጠናቀረችው ዘገባ ከትላንት ምሽት የቀጠለ ክፍል ነው አሁን የሚቀርበው።
አቶ ወንድሙ ኢብሳ፣ እንግዲህ ይሄ ነገር እንዳይደገም መደረግ አለበት እያሉ ነው አቶ ፍሳህና። አሁን እስር ቤቶች በሙሉ ባዶ ናቸው? ባዶ ሆነዋል ማለት ይቻላል? ምክንያቱም አሁንም በእስር ቤቶች ውስጥ ተመሳሳይ ነገር ጨለማ ቤት ውስጥ ጭምር ያሉ እስረኞች አሉ የሚሉ መረጃዎች እየወጡ ነው። እና በእርስዎ በኩል አሁን ያለው ሁኔታ ምን ይመስላል?
አመሰግናለሁ። አሁን ያለው ሁኔታ በእርግጥ ጅምሩ በጣም የሚያበረታታና በጣም ጥሩ ነገር ነው መንግስት እየወሰደ ያለው። ነገር ግን አሁንም እስር ቤቶች በእስረኛ ተናነቁ እንደሆነ ነው የምረዳው። በእኔ በኩል እንኳን የተያዙት ከኦሮሚያ ክልል ወደ 40 ከአማራና ትግራይ ክልል ወደ 40 80 ሰዎች በአንድ ጠበቃ እኔ ያስኳቸው ጉዳይ አሉ ማለት ነው። ሌሎችም የስራ ባልደረቦቼ እንዲሁ ተመሳሳይ በርካታ እስረኞች አሉ። ስለዚህ አሁን በየቀኑ እስከ ትላንትናም ድረስ አሁን ዛሬ ጠዋትም በየችሎቱ የሚመጡት በጣም በርካታ የሆነ ሰው በየማረሚያ ቤቱ እንዳለ ነው። በሌላ በኩል ደግሞ አሁን ባዶ ነው ማለት አይቻልም። እስር ቤቱ ገና በርካታዎቹ አሉ። አሁን የምነግራቸው ኦነግ በፊት ለፊት በቤተ መንግስት ገብቶ በቦሌ ገብቶ ባንዲራ ፊት ለፊት በሚታይበት ጊዜ በሽብር ክስ የኦነግ ባንዲራ ይዛችኋል፣ የኦነግ ባንዲራ በሞባይላችሁ ውስጥ ተገኝተዋል በሚል የታሰሩ ልጆች ዛሬም እዛው እስር ቤት ናቸው። ትልልቆቹ ስም ያላቸው ዝና ያላቸው ሰዎች ቢወጡም ድምጽ የሌላቸው ምስኪን ወጣቶች ዛሬም እዛ ናቸው። እና ተላቋል መለቋል ማለት አይቻልም።
አቶ አመሀ፣ ቅድም አቶ ፍስሀ ተክሌ ያነሱት ነገር ነበረ። አዲስ አበባ ብቻ ወይም በፌዴራል ደረጃ ብቻ ያሉ እስር ቤቶች አይደሉም ይሄ ነገር ሲፈጸምባቸው የነበረው፣ በመላው ኢትዮጵያ በስፋት ብዙ እስር ቤቶች ናቸው ብለዋል። እና እነዚህን በጠቅላላ በኢትዮጵያ ውስጥ የተፈጸሙትን የሰብአዊ መብት ጥሰቶች ለማውጣትና እንደው በመረጃ ለማስደገፍ በቀጥታ ኃላፊነቱን በአሁኑ ሰዓት ይውሰድና ይስራ ቢባል የማን ኃላፊነት ይሆናል?
ችግሩ በጣም ሰፊ ነው። አሁን በደንብ አቶ ወንድሙም በስፋት ገልጸውታል፣ አቶ ጠቅሰውታል። እኔ ለአንድ ተቋም ብቻ የሚተው ነው ብዬ አላስብም። ዞሮ ዞሮ በመንግስት ደረጃ ከሄድን የፍትህ ተቋማት ይመለከታቸዋል። ጠቅላይ አቃቤ ሕግ ጽሕፈት ቤት ይህንን ማቋቋሚያ አዋጅም ስለሚል ማለት ነው የዜጎችን ሰብአዊ መብት መከበሩን በህገ መንግስቱ መሰረት ሁሉም የመንግስት አካላት መብቶች መብቶችን ማክበር መከበራቸው ማረጋገጥ ኃላፊነት አለበት። በቀጥታ ደግሞ እንደ ጠቅላይ አቃቤ ሕግ የሰብአዊ መብት ኮሚሽን ኢትዮጵያ ሰብአዊ መብት ኮሚሽን ኃላፊነት አለበት። ምናልባት ኢትዮጵያ ሰብአዊ መብት ኮሚሽን እያስተባበረ የሚመለከታቸው አካላት ተሳትፎበት ሰራ ይችላል። ግን ችግሩ አልቆመም። አሁንም አተኩረን እየተነጋገርን ያለ ነው ከሽብር ወንጀል ጋር ወይም ከክስ ተያይዞ ክስ የቀረበባቸው እና የተፈቱ ነው። ግን እንደተባለው በሌላም ወንጀልም ተከሰው እስር ቤት ያሉ ብዙ ጉዳት የደረሰባቸው አሉ። የጠፉ ሰዎች አሉ። አሁን መሞታቸውም ታስረውም ያልተገኙ የጠፉ ሰዎች አሉ። ትልቁ ስራ መሆን ያለበት እንዳልኩት የጉዳቱ መጠን በደንብ መታወቅ አለበት። መንግስት ኃላፊነት ወስዶ ይህን ጉዳት የሚያጣራ አካል ተቋቁሟል። የአካል በይፋ አሁንም ተጠናክሮ ስራውን መስራትና ዜጎች መረጃ የሚያቀርቡበት ሁኔታ መመቻቸት አለበት። ገለልተኛ ማንነቱ የተረጋገጠ ተቋም ቢሆንም መሰራት አለበት። ሲቪክ ማህበራት መሳተፍ አለባቸው። የዓለም አቀፍ ሰብአዊ መብት ተቋማትም ይከታተሉት። ይሄ ተቋም እርግጥም ኃላፊነቱን በገለልተኛ እየተወጣ መሆኑን የሚከታተሉበት እድል መኖር አለበት። ከህዝብ ጋር መተማመን መቻል ያስፈልጋል። ሰው ነው የጠፋው፣ ሰው ነው የተጎዳው እና እንደ ቀላል መወሰድ የለበትም ባይነኝ። ሲሆን
አቶ ፍስሐ ተክሌ ዓለም አቀፍ የሰብአዊ መብት ተቋማት ምን አይነት ድጋፍ ማድረግ ይችላሉ? ለእንደዚህ አይነት ጉዳይ ሪፖርቶቹን ከማውጣት ሁኔታዎችን አደባባይ ላይ ከመግለጽ በተጨማሪ ምን አይነት ሚና ሊጫወቱ ይችላሉ በእንደዚህ አይነት ጉዳይ ላይ?
ያው እንግዲህ ምናልባት ሁኔታ አምስት አቅጣጫ ልናገር። እንደዚህ አይነት ሁኔታዎች ላይ ያው የደበቁ ያልታወቁ የሰብአዊ መብት ጥሰቶችን የማውጣት ስራ ነው የሚሰራው እና በዚህ ረገድ ብዙ ያሰባሰብናቸው መረጃዎች አሉ። ኢትዮጵያ ውስጥ ምናልባት በሪፖርት መልክ አላካተትናቸው ይሆናል እንጂ እስካሁን ድረስ ግን ደግሞ ያሰባሰብናቸው ብዙ ቴስቲሞኒዎች ወይም ምስክርነቶች አሉ። ያንን ፐብሊክ ማድረግ እንችላለን፣ ወይም ደግሞ ሌሎችም እንደዚህ ያደርጋሉ ማድረግ ይቻላል። ለምሳሌ ሂውማን ራይትስ ዎች ያወጣው ሪፖርት አለ። ጅጅጋ ውስጥ ያለ እስር ቤት በሶማሌ ክልል የሚያስተዳደር የሚተዳደር እዛ ውስጥ ምን አይነት ሊሰነሳል እንደነበር የሚያሳይ ነገር አለ። ሌሎችም ድርጅቶች እንደዚህ ያደረጓቸው የመጀመሪያው መረጃዎቹን ሼር ማድረግ ግልጽ ማድረግ ሊሆን ይችላል። ሌላው ቴክኒካል ሰፖርት ሰጥ ይቻላል። በዚህ ጉዳይ ላይ ለሚሰሩ በተለያየ መልኩ ረጅም ጊዜ ያገለገሉ የሰሩ ድርጅቶች ከመሆናቸው አንጻር የተለያየ ኤክስፐርቲዝ አላቸው። ያንን ደግሞ በዚህ ውስጥ ለመንግስት መስረት ይችላሉ፣ ወይም ደግሞ ሀገር ውስጥ ለሚንቀሳቀሱ ገለልተኛ ተቋማት ያንን ማድረግ ይችላሉ። በተጨማሪ የተለያዩ ተቋማት አሉ። የተባበሩት መንግስታት የሰብአዊ መብት ሀይ ኮሚሽነር ከፍተኛ ኮሚሽነር አንድ ነው። አዲስ አበባ ውስጥ ኦፊስ አለው። ትልቅ ኤክስፔሪንስ አለው። በእነዚህ አይነት ነገሮች ላይ ትልቅ ልምድ አላቸው። ከእነሱ ጋር መስራት ይቻላል እና ይህን ሁሉ በማድረግ ብዙ ነገር መተባበር ይቻላል ለማለት ነው።
አቶ ፍሳ እዚሁ ጋር እንደው ማጠቃለያ እየወሰድኩኝ እንዲሄድ እንግዲህ የኢትዮጵያ መንግስት ለረጅም ጊዜ ሲያስተባብለው የቆየ ጉዳይ ነው። በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ መጥተው በይፋ እንደው እስከሚናገሩ በህዝብ ተወካዮች ምክር ቤት ድረስ በጣም የተሸፈነና የተደበቀ ነገር ነበረ። ከዛ በኋላ የታዩ አንዳንድ ነገሮች በይፋ የማመን የሰብአዊ መብት ኮሚሽን በኢትዮጵያ መንግስት በጀት የሚተዳደረው የሰብአዊ መብት ኮሚሽንን ጨምሮ ብሔራዊ ቴሌቪዥን ጣቢያዎችም ጉዳዩን ሲያመጡ ይታያሉ እና ጠቅላይ ሚኒስትር ከዚህ አኳያ ምን አይነት እርምጃ ወደፊት ቢራመዱ የት ድረስ ሁኔታውን ቢያሰፉት ይሄ እልባት ሊያገኝ ይችላል?
ብዙ ነገር አንደኛው በመንግስት ተቋማት ላይ ብቻ መተማመን አይቻልም። በሰብአዊ መብት ላይ አንደኛው መታወቅ ያለበት ነገር መንግስት በሰብአዊ መብት ላይ የሚታመን አካል ሊሆን አይችልም። ሌሎች ኢንዲፔንደንት ወይም ደግሞ ነፃ የሆኑ አካላት መኖር አለባቸው። ይሄ እንግዲህ የሰብአዊ መብት ኮሚሽኑንም ያጠቃልላል እና ለምሳሌ የሰብአዊ መብት ኮሚሽኑን የኢትዮጵያን የሰብአዊ መብት ኮሚሽን ስናስበው ለረጅም ጊዜ ኢትዮጵያ ላይ የሚሰጡ የሰብአዊ መብት በተመለከተ የሚሰጡ ትችቶችን ሲያስተባብል ነው። እንደ መንግስት አካል ሆኖ ይሄ ነገር አልተፈጸመም እንደዚህ አይደለም እያለ ሲያስተባብል የቆየ ነው። እስከ ቅርብ ጊዜ ድረስ አምና ድረስ ማለት ነው። የሰብአዊ መብት ጉዳይ የመንግስት ሞኖፖሊ መሆን የለበትም። ብዙ ተቋማት፣ ብዙ ዳይቨርሲቲ ያላቸው ተቋማት የሚይዙት መሆን አለበት እና ያ ሞኖፖሊ መቅረት አለበት። ለዛ ደግሞ አስፈላጊውን የህግ ማዕቀፍ ማስተካከል ያስፈልጋል። የበጎ አድራጎቶች ህጉ መስተካከል መቻል አለበት ነው። ከዛ መጀመር አለበት። ከዛ በኋላ እንግዲህ ሞኖፖሊ፣ የመንግስት ሞኖፖሊ መቅረት አለበት።
እሺ፣ አቶ ወንድሙ በማህበረሰቡ በኩል በማህበረሰቡ መደረግ ያለበትን ነገር አንስተዋል እና በአጠቃላይ በጠበቆችም ደግሞ ምን መደረግ አለበት የሚለውን አጠር አድርገው ማጠቃለያ ይስጡንና አቶ አማሃንም አሰናብታለሁ።
አመሰግናለሁ። እኔ ማለት የምፈልገው አንደኛ ጠበቆቹ ሙያዊ ኃላፊነታቸውን በእውቀት፣ በድፍረት፣ በመስዋዕትነትና በኃላፊነት መወጣት አለባቸው። የማይፈራ ነገር መፈራት የለበትም።
እሺ፣ በጣም አመሰግናለሁ። አቶ አማሃ ማጠቃለያ ሀሳብ ካሉት በእርስዎ ማጠቃለያ ሀሳብ ውይይታችንን እንደምድም።
ያለንበት ሁኔታ ብዙ ነገሮችን በጥንቃቄ እንድናይ፣ እንድናስብ፣ እንድንፈጽም የሚያደርግ ነው። በአንድ በኩል ክቡር ጠቅላይ ሚኒስትሩ የጀመሩት መንገድ ይሄ የእርቅ፣ የአንድነት፣ የፍቅር መንገድ አለ። እሱ በጣም ጠቃሚ ነው። ብዙ ችግሮችን ሊፈታ ይችላል። ግን ጎን ለጎን የህግ ማስከበር ስራም አገር ነውና ከሀገርም ትልቅ ሀገር ነውና ብዙ አይነት ጥያቄዎች ያሉበት ነው። የህግ ማስከበር ስራም ተጠናክሮ መቀጠል አለበት። ተጠናክሮ መቀጠል አለበት ሲባል ባለፈው ጊዜ አንፎርችኔትሊ በሰዎች ህይወት፣ በወጣቶች ህይወት፣ በወጣቶች ነጻነት ዋጋ ተከፍሎ ተማርንሎ ያየነው ቢሆንም ያለፈው መደገም የለበትም። ሰዎች ያለ ምክንያት መታሰር የለባቸውም። ትክክል ነው። ከታሰሩም በኋላ መብታቸው መጠበቅ አለበት። ይሄ የሚያከራክር አይደለም። በተለይ ከሰብአዊ መብት ጥሰት ጋር በተያያዘ ዓለም አቀፍ ስታንዳርዱም የሚለው ሰብአዊ መብት ጥሰት ፈጻሚዎች በይቅርታ የሚታለፉበት ሁኔታ የለም። በሁለት ምክንያት፣ አንደኛ ሰብአዊ መብት ትልቅ ቫሊዩ ትልቅ ዋጋ የሚሰጠው በመሆኑ፣ ሁለተኛ ድም ጽዮን ያነሳሽው አለ ዳግመኛ እንዳይፈጸም መታሰቢያ መስራት አንድ ነገር ነው፣ ግን ትልቁ ዋስትና ዳግመኛ እንዲህ አይነት ጥሰት እንዳይፈጸም ተጠያቂነት ጉዳይ ነው። ሁለተኛው እስከዛሬ ጊዜ በነበረው ያው ሁሉም ነገር መጥፎውንም ጥሩም የሚባለውንም መንግስት ነው ይዞት የነበረው። አሁን ግን ህብረተሰቡ መሳተፍ አለበት። ህብረተሰቡ ብዙ ጊዜ የሚሳተፈው ያው በሲቪል ማህበራት በኩል ነው። ሲቪል ማህበራት በነጻነት እንዲደራጁ በነጻነት እንዲንቀሳቀሱ መፈቀድ አለበት። ይህንን በጣም አፍኖ ይዞ የነበረው ህግ በእርግጥ ያው ቅድሚያ ሊሻሻሉ ከሚገባቸው ውስጥ ቅድሚያ ተብሎ እሱም የተጀመረ ነገር እነዚህ መፋጠን አለባቸው።
ሶስታችሁንም በጣም አመሰግናለሁኝ። አቶ ወንድሙ ኢብሳ እና አቶ አማሃ መኮንን ከአዲስ አበባ የህግ ባለሙያዎች፣ በተለይ ደግሞ ከሽብር ጉዳይ ጋር በተያያዘ ለተለያዩ ተከሳሾች ጥብቅና ስትቆሙ የነበራችሁ ናችሁ። አቶ ፍስሐ ተክሌ ደግሞ የአምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ ናቸው። እሳቸውንም እናንተንም በጣም አመሰግናለሁ።
ክቡራትና ክቡራን አድማጮች ዝግጅቶቻችን በዚሁ ተጠናቀዋል። የግማሽ ፍጻሜ የዓለም ዋንጫ ከጥቂት ደቂቃዎች በኋላ ይጀምራል። ሁለተኛው አጋማሽ እንግሊዝ 1-0 እየመራች ነው እስካሁን ድረስ። በእኛ በኩል በዚሁ ተጠናቀቀ። ትግርኛ ይቀጥላል። ሰላም፣ በደህና ደሩ።